የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መስከረም 16 2014 ዓመተ ምህረት ዝግጅታችን ጀመረ።
የተባበሩት መንግስታት ድርጅትን ለማገልገል ከፍተኛ በሆነ ድጋፍ በድጋሚ ለተመረጡት ዋና ጸሐፊ አንቶኒዮ ጉተሬዝም እንኳን ደስ አለዎት ለማለት ይሻለሁ።
የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ትላንት በ76ኛው የተባበሩት መንግስታት ድርጅት ስብሰባ ላይ ካደረጉት ንግግር የተወሰደ ነው። ጉባኤውን በተመለከተ ዘገባለን። ጤና ይስጥልን እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዋሽንግተን ዲሲ ከሚገኘው የዝግጅት ክፍላችን ባልደረቦችና በተለያዩ ከተማዎች ሆነው ዘገባ ካደረሱን ዘጋቢዎቻችን ጋር ሆነን እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com @voenews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እናስተለኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። ዛሬ የመስቀል ደመራ በዓል በአዲስ አበባና በተለያዩ የኢትዮጵያ ከተሞች ተከብሮ ውሏል። በአዲስ አበባ በታደሰው የመስቀል አደባባይ የደመራ በዓል በድምቀት ተከብሮ ውሏል። አምና በኮቪድ ወረርሽኝ ምክንያት 5000 ሰው ብቻ እንዲታደም ገደብ ተደርጎ የተከበረ መሆኑ ይታወሳል። ዘንድሮ ግን በተለመደ ሁኔታ መከበሩን የአዲስ አበባው ዘጋቢያችን ገልጾልናል። የጤና ሚኒስቴር የኮቪድ-19 ስርጭትና የሚሞቱ ሰዎችም ቁጥር እየጨመረ መሆኑን ሲያሳስብ መቆየቱ የሚዘነጋ አይደለም። ዝርዝሩን በነገ ምሽት እናቀርባለን። በዓሉን ለምታከብሩ አድማጮቻችን እንኳን ለብርሃነ መስቀሉ በደህና አደረሳችሁ። ያለፈው ዓመት ለኢትዮጵያ የብዙ ፈተናዎችም የስኬትም ዓመት እንደነበረ ምክትል ጠቅላይ ሚኒስትር ደመቀ መኮንን ለዓለም መሪዎች ተናግረዋል። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ትናንት ለ76ኛው የተባበሩት መንግስታት ጠቅላላ ጉባኤ ከኒውዮርክ ባደረጉት ንግግር ዓለም አቀፉን ማህበረሰብ በጣልቃ ገብነት ከሰው ሀገራቸውን ከማዋከብ እንዲቆጠቡ አሳስበዋል። ሙሉ ዘገባው ከዜና በኋላ ይቀርባል። በሌላ የ76ኛው የመንግስታቱ ድርጅት ጠቅላላ ጉባኤ ዜና የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አፍጋኒስታን ውስጥ ስልጣን ለያዘው ለታሊባን ዓለም አቀፍ ዕውቅና መስጠት አሁን ባለው ሁኔታ መነሳት ያለበት ጉዳይ አይደለም ሲሉ ተናገሩ። ታሊባን አሳታፊ አስተዳደር ሊመሰርት፣ ሰብአዊ መብቶችን በተለይም የሴቶችን መብት ሊያከብርና ሀገሪቱ የሽብርተኛ መሸሸጊያ እንዳትሆን ለመከላከል ቃል መግባቱ ይታወሳል። ታሊባን ያቋቋመው የሽግግር መንግስት የአፍጋንን ህብረተሰብ የብሔረሰብ የሃይማኖትና የፖለቲካ ክፍሎችን የሚያንጸባርቅ አይደለም፣ ስለሆነም በጉዳዩ ላይ እየተነጋገርንበት ነን ብለዋል ሰርጌይ ላቭሮቭ። ሩሲያ፣ ዩናይትድ ስቴትስ፣ ቻይናና ፓኪስታን ታሊባን የገባውን ቃል ተግባራዊ እንዲያደርግ አብረው በመስራት ላይ እንዳሉ ነው የሩሲያው የውጭ ጉዳይ ሚኒስትር የተናገሩት። ይህ ዜና የሚተላለፈው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዛሬ ቱኒዚያ ዋና ከተማ ቱኒዝ ውስጥ ብዙ መቶ ሰዎች የተቃውሞ ሰልፍ አድርገዋል። የሰልፉ ዓላማ የሀገሪቱ ፕሬዚደንት ካይስ ሳኢድ የመንግስት ስልጣኖችን በሙሉ ባለፈው ሐምሌ ወር ጠቅልለው መያዛቸውን በመቃወም ስልጣን እንዲለቁ ለመጠየቅ ነው ተብሏል። ብዛት ያለው የፖሊስ ኃይል ለጥበቃ መሰማራቱም ተዘግቧል። ከ100 በላይ የሀገሪቱ እስላማዊ ፓርቲ ኢናድሃ ባለስልጣናት አመራራቸው የሀገሪቱን የፖለቲካ ቀውስ ለመጋፈጥ አልቻለም በማለት ከፓርቲው መውጣታቸውን አስታውቀዋል። ክፍፍሉ የተፈጠረው ቱኒዚያ በጥልቅ የፖለቲካ ቀውሶች በተጠመደችበት በአሁኑ ወቅት መሆኑ ነው። አንድ የኢናድሃ ፓርቲ የምክር ቤት አባል ለአሶሺየትድ ፕሬስ በሰጡት ቃል 113ቱ አባላት ከፓርቲው ለመውጣት የወሰኑት ከውስጥ ሆኖ ለማሻሻል የሚቻል ባለመሆኑ ነው ብለዋል። የጀርመን ህዝብ ቀጣይ መሪውን እየመረጠ ነው። 60 ሚሊዮኑ የጀርመን ብቁ መራጭ ዛሬ አዲስ የምክር ቤት አባላቱን ሲመርጥ ውሏል። የዚህ ምርጫ ውጤት በአውሮፓ ባለግዙፍ ኢኮኖሚ የሆነችውን ሀገር ለ16 ዓመታት የመሯትን አንገላ መርከልን ማን እንደሚተካ የሚወስን ይሆናል። በአርሚን ላቼት የሚመራው ቀኝ ዘመሙ የመርከል ክርስቲያን ዲሞክራቶች አንድነት ፓርቲና በተሰናባቹ ምክትል ቻንስለር ኦላፍ ሾልስ የሚመሩት ግራ ዘመሞቹ ሶሻል ዲሞክራቶች እጅግ ተቀራራቢ በሆነ የመራጭ ድጋፍ በብርቱ ፉክክር ተጣምደዋል። በቅርቡ በወጡ የመራጭ አስተያየት ግምገማዎች መሰረት ሶሻል ዲሞክራቶች በጥቂት የድምጽ ብልጫ እየመሩ እንደሆነ ታይቷል። አዲስ ተመራጮቹ የምክር ቤት አባላት ጥምር መንግስት ማቋቋም ሳይኖርባቸው እንደማይቀር እየተገለጸ ነው። አንገላ መርከልን ማን እንደሚተካ መወሰኑም ሳምንታት ሊወስድ ይችላል ተብሏል። በአስተያየት ግምገማዎች መሰረት ሁሉም ተፎካካሪ ፓርቲዎች ያላቸው ከ30% ያነሰ የመራጭ ድጋፍ በመሆኑ ማንኛቸውም አብላጫ ድምጽ ያገኛሉ ተብሎ አይጠበቅም። አንገላ መርከል ሊተኳቸው ከሚፎካከሩት እጩዎች መካከል ላንዳቸውም በይፋ ድጋፍ ከመስጠት ተቆጥበው ከርመዋል። ትናንት ግን ለክርስቲያን ዲሞክራቲክ ፓርቲው እጩ አርሚን ላቼት በተደረገ የድጋፍ ስብሰባ ላይ ተገኝተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መስከረም 16 2014 ዓመተ ምህረት ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ ዘገባ እንለፍ። ያለፈው ዓመት ለኢትዮጵያ የብዙ ፈተናዎችን የስኬትም ዓመት እንደነበር ምክትል ጠቅላይ ሚኒስትር ደመቀ መኮንን ለዓለም መሪዎች ተናግረዋል። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ትላንት ለ76ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ከኒውዮርክ ባደረጉት ንግግር ዓለም አቀፉን ማህበረሰብ በጣልቃ ገብነት ከሰው ሀገራቸውን ከማዋከብ እንዲቆጠቡ አሳስበዋል። የጉባኤውን ሂደት ለመከታተል ኒውዮርክ የሚገኙ ሰለሞን አባተ ተከታዩን ዘገባ ያስደምጠናል።
ክቡር ፕሬዚዳንት፣ ከሁሉ አስቀድሜ የ76ኛው የተባበሩ መንግስታት ድርጅት ጠቅላላ ጉባኤ ፕሬዚዳንት ሆነው በመመረጦ እርስዎንና እህት ሀገር ማልዲቭን እንኳን ደስ አላችሁ ለማለት እወዳለሁ። የ75ኛውን ጠቅላላ ጉባኤ ስርዓት በብቃት ለመሩት ለክቡር ቮልካን ቦስኪርም አድናቆቴን እገልጻለሁ። ከዚህ በተጨማሪም የተባበሩ መንግስታት ድርጅትን ለማገልገል ከፍተኛ በሆነ ድጋፍ በድጋሜ ለተመረጡት ዋና ጸሐፊ አንቶኒዮ ጉተሬዝም እንኳን ደስ አለዎት ለማለት ይሻለሁ። በዓለም አቀፍ ደረጃ የኮቪድ-19 ወረርሽኝ ስጋት በሆነበት ወቅት ተቀብሎ ላስተናገደን ሀገርም ምስጋና አቀርባለሁ።
ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በንግግራቸው መጀመሪያ ላይ አድናቆታቸውን ከገለጹላቸውና ምስጋና ካቀረቡላቸው መካከል የኮቪድ-19 ክትባትን የሰሩ ተመራማሪዎችና መሐንዲሶችም ይገኙበታል።
I would like to take a moment to applaud the scientists, engineers, and everyone who have played.
እርሳቸው የክትባት ብሔረተኛነት ባሉት ምክንያት የሌሎች ትራፊ ጠባቂ በመሆኗ እዚህ ግባ የማይባል መጠን ያለው ክትባት ብቻ ለማግኘት መገደዷን ተቆመዋል። በኮቪድ-19 ምክንያት እጅግ የተጎዳው በመልማት ላይ ያሉ ሀገሮች ምጣኔ ሀብትም ትርጉም ባለው ድጋፍና ገንዘብ ነክ እርምጃዎች መላ ሊበጅለት እንደሚገባ አሳስበዋል።
With this pandemic there is no isolated safety. No one is safe.
በዚህ ወረርሽኝ ተነጥሎ መጠበቅ ወይም ደህና መሆን አይቻልም። ሁሉም ደህና ካልሆነ ማንም ደህና አይሆንም ብለዋል ምክትል ጠቅላይ ሚኒስትሩ። አቶ ደመቀ በመቀጠልም የአየር ንብረት ለውጥ በእርሻና በእርባታ ለሚተዳደሩ ማህበረሰቦች ያፈጠተ ችግር መሆኑን አመልክተዋል።
The impact of climate change are destroying arable land and biodiversity.
የአየር ንብረት ለውጥ ጫና የሚታረሰውን መሬትና ብዝሃ ሕይወትን እያጠፋ የምግብ ሥርዓቱንና የውጭ ምንዛሬ የሚያስገኙ ምርቶችን ጥራትና ብዛት እያወከ መሆኑንም አስታውሰዋል። በመሆኑም አሉ አቶ ደመቀ መጪው 26ኛው የአየር ንብረት ጉባኤ ያረንጓዴ መቀነትና ያረንጓዴ ውርስ ደን ልማት መርሃ ግብሮችን ለማስፋፋትና የተፈጠረውን ምህዳር ለማደስ የሚያስችል የገንዘብ ድጋፍ የሚገኝበትን ሁኔታ ይፈጥራል የሚል ተስፋ እንዳለ ገልጸዋል። አቶ ደመቀ መኮንን በመቀጠልም በሕግ የሚመራ የዓለም ሥርዓትና አስተማማኝ ወገነ ብዙነትን አስፈላጊነት አንስተዋል።
ኢትዮጵያ has always been steadfast in its support for multilateral initiatives.
ኢትዮጵያ ለወገነ ብዙ ተቋማት መኖር እጅግ ጠንካራ ድጋፍ ስትሰጥ ቆይታለች ብለዋል። ወደ ወገነ ብዙነት የመመለስን መግለጫ ኢትዮጵያ እንደምትደግፍና በጋራ ጥቅምና በመከባበር ላይ በተመሰረተ ሁኔታ የሉዓላዊነት የእኩልነት አንዱ በሌላው ጉዳይ ጣልቃ ያለመግባትና የትብብር መሰረታዊ እሴቶችን የማጠናከር ያፈጠጠ አስፈላጊነት ዛሬ እንዳለም ተናግረዋል። ምክትል ጠቅላይ ሚኒስትሩ በመቀጠልም ሀገራቸው ከሶስት ዓመታት በፊት ዲሞክራሲን፣ የሰብአዊ መብቶች ጥበቃን፣ ሰብአዊ ልማትና አካባቢያዊ መረጋጋትን የሰነቀ ለውጥ ውስጥ መግባቷን፣ የተለያዩ የፖለቲካና ሌሎች አመለካከቶች ያሏቸው ቡድኖች መነጋገር እንዲችሉ መንገድ መክፈቷን ገልጸዋል። ይሁን እንጂ ለውጡ ያለ ፈተናዎች የሚካሄድ አለመሆኑንም ጠቁመው ያለመረጋጋት ፊታውራሪዎች ባሏቸው ኃይሎች በዜጎች ላይ ሊገመት የማይችል በደል መፈጸሙን፣ ሁከትና የንብረት ውድመት መከተሉን፣ በመጨረሻም በሀገራቸው ጦር ላይ ጥቃት መፈጸሙን ተናግረዋል። መንግስቱ ለሰብአዊ ሁኔታዎች ምላሽ ለመስጠት እየጣረ በነበረበት ጊዜ የሰውን እንግልት የሚያከብዱ አድራጎቶችን አጨናጋፊ ያሏቸው ኃይሎች እንደፈጸሙ ተናግረው የተገላቢጦሽ እንደሆነ የገለጹት የፕሮፓጋንዳ ዘመቻ ግን እንዳስደነገጣቸው ጠቁመዋል።
The criminal enterprise and its enablers created and advertised horrific imagery of
ወንጀለኛ ቡድንና አይዞባዮቹ ህዝባችን እንዲሁም ያለበት እንግልት የማይበቃ ይመስል እጅግ ዘግናኝ የሆኑ የሐሰት ስዕሎችን ፈጥረው አራገቧቸው ብለዋል። የኢትዮጵያ መንግስት ሰብአዊ ሁኔታዎቹን ለማሻሻል እያደረጋቸው ያሉ ጥረቶች በሰብአዊ ምክንያቶች ተኩስ ማቆሙ፣ ምርመራዎች እንዲከፈቱ ማድረጉ፣ የተጠያቂነት እርምጃዎችን መውሰዱ የፕሮፓጋንዳውን ዘመቻ አልቀነሱትም ብለዋል።
At this stage we are nearly convinced humanitarian assistance is a pretext for advancing political considerations.
አሁን ሰብአዊ እርዳታ የፖለቲካ ትልሞችን ለማሳካት እንደመግቢያ እየተወሰደ መሆኑን ወደ ማመኑነን ብለዋል። የኢትዮጵያው ምክትል ጠቅላይ ሚኒስትር የቅጣት እርምጃዎችም የኢትዮጵያን ችግር አይፈቱም ብለዋል።
Despite the undue pressure, we shall live up to the solemn obligation to preserve sovereignty, territorial integrity, and the
የማይገባን ጫና የተፈጸመብን ቢሆንም የኢትዮጵያን ሉዓላዊነት፣ የግዛት አንድነትና የፖለቲካ ነጻነት የማስጠበቅ ብርቱ ግዴታችንን እንወጣለን ሲሉ አክለዋል። አሁን ያለው ችግር በኢትዮጵያ ላይ ብቻ የሚወሰን አለመሆኑንና መላው አካባቢ በቡድኑ አድራጎቶች አደጋ ላይ ወድቋል ብለዋል። መነጋገር ለኢትዮጵያ ሁሉ ጊዜ መጀመሪያው ምርጫ ነው ያሉት ምክትል ጠቅላይ ሚኒስትር ደመቀ ከአፍሪካ ህብረትና ከአፍሪካ ቀንድ ከፍተኛ ተጠሪ ጋር በመሆን ኢትዮጵያ መር ብሔራዊ ንግግር ውስጥ ለመግባት መንግስታቸው ዝግጁ መሆኑን ገልጸዋል። በገለልተኛነት በሰብዕና ላይ ተመስርተውና ነጻ ሆነው እንዲሁም የሀገሪቱን ህጎች አክብረው ለሚሰሩ የሰብአዊ እርዳታ ድርጅቶች ድጋፍ ለመስጠት መንግስታቸው ቁርጠኛ መሆኑን አስታውቀዋል። በሌላ በኩልም ሀገራቸው ለአካባቢውና ለዓለም ሰላም መከበር ባላት ቁርጠኛነት እንደምትጸና ተናግረው አብዬይና ዳርፉር ውስጥ የተሰማሩ ወታደሮቿ ግዳጃቸውን በብቃት ማጠናቀቃቸውን አመልክተዋል። ከሱዳን ጋር ያለው የድንበር ውዝግብ እንዲፈታም ኢትዮጵያ ዲፕሎማሲያዊና የሁለት ወገን መፍትሄዎችን ለማቅረብ ዝግጁ መሆኗን ምክትል ጠቅላይ ሚኒስትሩ ተናግረዋል። ያለፈው ዓመት ለኢትዮጵያ የፈተናዎች ብቻ ሳይሆን ስኬቶችም የተመዘገቡበት እንደሆነ የጠቆሙት አቶ ደመቀ ሀገራቸው ምርጫዋን በከፍተኛ ስኬት ማከናወኗን እንደ አንዱ አንስተዋል። የህዳሴ ግድብ ውሃ ሙሌት ሁለተኛ ዙር በስኬት መጠናቀቁም ሌላኛው ነው። በጠቅላይ ሚኒስትሩ ንግግር ከራሳችን ውሃ በመጠጣታችን እየተወቀስን መሆኑ ያስገርማል ያሉት ምክትል ጠቅላይ ሚኒስትር ደመቀ አባይንና ህዳሴ ግድብን በሚመለከት በእውነት በብልህነትና በፍትህ ላይ የተመሰረተ ትብብር ይኖራል የሚል እምነት እንዳላቸው አመልክተዋል።
The generational desire to use our natural resource will not be stopped by a colonial legacy and monopolistic cause.
የተፈጥሮ ሀብታችንን ለመጠቀም ትውልድ ዘለል የሆነው ፍላጎታችን በቅኝ አገዛዝ ውርስና ጠቅልሎ በመያዝ አባዜ አይገታም ብለዋል ምክትል ጠቅላይ ሚኒስትሩ። ተደራዳሪዎቻችን በአፍሪካ መር ሂደት ሁላችንም አሸናፊ ለምንሆንበት ውጤት ይዘጋጃሉ ብለን እናምናለን ብለዋል። ይህ በእንዲህ እንዳለ ቀደም ሲል በተቀረጸ ቪዲዮ መልእክታቸውን ለጠቅላላ ጉባኤው ትናንት ያቀረቡት የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ህዳሴ ግድብ ጉዳት ያደርስብናል የሚል ስጋት እንዳላቸው አመልክተው የአንድ ወገን ወይም የተናጠል ያሉትን ግድቡን የመሙላት ስራ ነቅፈዋል። የአፍሪካ ህብረትና ኢጋድን የመሳሰሉ አካባቢያዊ ተቋማት እያደረጉ ስላሉት ጥረትም አመስግነዋል። ለአሜሪካ ድምጽ ሰለሞን አባተ ነኝ ኒውዮርክ።
አድማጮች ለዕለቱ ያዝነውን ቀዳሚ ዘገባ ነበር ያስደመጥናችሁ። ዛሬ ወደ ያዝነው ሰፋ ያለውን ጊዜ ወደሚወስደው የሶማሌ ክልል ምርጫ እንወሰዳችሁ። አምስት ሚሊዮን በላይ መራጮች የተመዘገቡበት የሶማሌ ክልል በፌደራልና በክልል ምክር ቤት ክልሉን የሚወክሉትን እጩዎች ለመለየት የፊታችን መስከረም 20 ምርጫ ይካሄዳል። በዚህ ምርጫ ለመወዳደር ከተመዘገቡ የፖለቲካ ፓርቲዎች 3ቱ ራሳቸውን ከምርጫ አግለዋል። የፖለቲካ ፓርቲዎቹ የሚያቀርቧቸው ምክንያቶች በዋናነት በመራጮች ምዝገባና የምርጫ አስፈጻሚዎች አድሏዊነት ላይ ያጠነጠኑ ናቸው። የሚቀርቡትን ክሶች የማይቀበለው ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎቹ ራሳቸውን ከምርጫ ማግለላቸው በምርጫው ሂደት ላይ ተጽዕኖ የለውም ይላል። አዲስ ቸኮል በዚህ ዙሪያ ያሰናዳው ሰፋ ያለ ዘገባ እንደሚከተለው ይቀርባል።
ሰሞኑን የመገናኛ ብዙሃንን ትኩረት የሳበው በሶማሌ ክልል ሊወዳደሩ በዝግጅት ላይ ነበሩ ተፎካካሪ ፖለቲካ ፓርቲዎች ራሳቸውን ከምርጫ ማግለል ዜና ነው። ለዚህም በዋናነት ተወቃሽ ያደረጉት ብሔራዊ ምርጫ ቦርድ ነው። ይሁንና የሶማሌ ክልል ፖለቲካ ፓርቲዎች ዝግብ የጀመረው ሰሞኑን አይደለም። ከፓርቲዎቹ ውጪ ምዝገባ ጀምሮ ብዙ ዝግቦች ነበሩ። በወቅቱ ፖለቲካ ፓርቲዎች የሚፈልጋቸውን እጩዎች ማስመዝገብ ባለመቻላቸው የእጩዎች ምዝገባ ቀነ ገደብ ተስተካክሎ በልዩ ሁኔታ እንዲያስመዘግቡ ተደርጎ ነበር። ሆኖም የእጩዎች ምዝገባ መጠናቀቅ ተከትሎ የመራጮች ምዝገባ ሲጀመር ግን በርካታ ቅሬታዎች ነበሩ በሁሉም ፖለቲካ ፓርቲዎች የቀረቡት። ዋነኞቹ ቅሬታ አቅራቢዎች ተቃዋሚ ፓርቲዎች ቢሆኑም ገዢው ፓርቲ ብልጽግና ሳይቀር ከቅሬታ አቅራቢዎቹ መካከል ነበር። በማህበራዊ ሚዲያዎች በርካታ የምርጫ ካርዶችን የያዙ ግለሰቦች ምስል ይዘዋወሩ ነበር። ብሔራዊ ምርጫ ቦርድ ከተደጋጋሚ ቅሬታዎች በኋላ በቦርዱ ምክትል ሊቀመንበር የሚመራ ጥኚ ቡድን ወደ ሶማሌ ክልል ኮ ዳሰሳ አድርጓል። ዳሰሳውን ተከትሎም የእጩዎች ምዝገባ ቆሞ በገለልተኛ ባለሙያዎች ቡድን ዝርዝር ጥናት እንዲካሄድ ተወሰነ። ይህን ተከትሎም ጥናቱ የሚፈጀው ጊዜ በሰኔ 14 ምርጫ ለማካሄድ በቂ ስላልሆነ የሶማሌ ክልል ምርጫ እንዲተላለፍ ተወሰነ። በገለልተኛ ምሁራን የተካሄደው ጥናት ውጤት ቅሬታ ከቀረበባቸው 11 ምርጫ ክልሎች በሰባቱ በከፊልም ሆነ በሙሉ አግባብነት የሌለው ምርጫ ሂደት እንደነበረ ያረጋገጠ ነበር። የጥናቱ ውጤት ለፖለቲካ ፓርቲዎች ሲቀርብ ከፓርቲዎቹ የተገኘው ምላሽ የተለያየ ነበር። ኦብነግ በሁሉም የሶማሌ ክልል ምርጫ ክልሎች የምርጫ ሂደት ከአዲስ እንዲጀመር መጠየቁን የምርጫ ቦርዱ ሶሊያና ሽመልስ ይናገራሉ። ኦብነግም በእለቱ በይፋዊ ትዊተር ገጹ ላይ ወጣው መግለጫ የማጣራቱን ሂደት ተከትሎ የምርጫ ቦርድ ያስተላለፈው ውሳኔ እንደማይቀበል ያስታወቀበት ነበር። ኢዜማና የነጻነትና እኩልነት ፓርቲም ያሳሰቧቸውን ጉዳዮች በወቅቱ ማንሳታቸውን ያስታውሳሉ። የነጻነትና እኩልነት ፓርቲ የሶማሌ ክልል ምክትል ኃላፊ ሼክ ኢብራሂም መሐመድ
Actually, I was one of the executives for my party to enjoy that conference that they give us the
presentation. ያጥኚ ቡድኑ ሪፖርት አዲስ አበባ ሂልተን ሆቴል ላይ ሲቀርብ ፓርቲየን ወክዬ በጉባኤው ላይ ተገኘው ተኔ ነበርኩ። ኢዜማ ኦብነግናኛ ሪፖርቱን ከሰማን በኋላ እዚህ የቀረቡ ችግሮችን ካላስተካከላችሁ በመርጫው አንሳተፍም ብለን ነበር። የምርጫ ቦርድ አላፊ አብሩ ተካም ይደክሳም እንደሚያስተካክሉ ነግረው ነበር። ግን ምንም ነገር አልተሻሻለም ያሉት።
ይህ ባዳራሽ ውስጥ የተካሄደው ውይይት ግን ብዙም ከህዝብ ጆሮ የደረሳል ነበርም። ነገሮች ተካረው ድንገት 3 ፓርቲዎች በተከታታይ ራሳቸውን ከመርጫ ያገለሉት ይህ ከሆነ ከረጅም ጊዜ በኋላ ምርጫው ሊካሄድ 2 ሳምንት ሲቀረው ነበር። የክልሉ ገዢ ፓርቲ ብልጽግና ጽፈት ቤት ኃላፊ አቶ መሐመድ ሻሌ በመጀመሪያው የምርጫ ሂደት በሁሉም ወገን ስህተቶች እንደነበሩ አምነው አሁን ግን ከንከን የጸዳና ለሌሎች ክልሎችም ሞዴል ሊሆን የሚችል ምርጫ ለማካሄድ መዘጋጀታቸውን ተፎካካሪ ፓርቲዎቹ ከምርጫው ራሳቸውን ከማገለላቸው ጥቂት ቀናት በፊት ለአሜሪካ ድምጽ ተናግረው ነበር።
ባለንኝነት የተባለው ነገር እንደሌለ የሚያረጋግጥ ሪፖርትም ስለወጣ ብዙም የተባለው ነገር እንደሌለ የሚያሳይ ነው። ስለዚህ እኛ ከነበሩ ቅሬታው ታይቶ ተጣርቶ ምርጫ ቦርድ ያመነውን አስተካክሎ ምርጫ ማካሄዱ እንደውም ምርጫው የበለጠ ፍትሃዊ መሆኑን የሚያረጋግጥ ነው የሚል እምነት አለ። በመዘገየቱ ትንሽ ቅሬታ ይፈጥርና ትንሽ የተባለው ነገር ይሄን ባለው ነገር ትክክል አይደለም ቢጣራ ከመቋረጡ ቢጣራ የሚል ሐሳብ ቢኖርንም ሆኖም ግን አሁን በተደረገው በግናም ያረጋግጠው የተባለው ነገር እንደሌለና ምርጫው እንደሚወለደ ከሌላው አካባቢ የተሻለ ፍትሃዊ የሆነ ደግምን ሰፖርት ሊወጣ የሚል ብለን መውሰድ እንችላለን። ከአሁን በኋላ ሂደቱም እየተከታተልን በምርጫ አዋጆች መሰረት ይካሄዳል የሚል እምነት አለን። በእኛ በኩል አሁንም ምርጫው ፍትሃዊ ነፃና ስራ ምርጫ ሆኖ እንዲካሄድ የበኩላችን ድርሻ እንወጣለን።
ገዢው ፓርቲ ይህን ቢልም ተፎካካሪ ፓርቲዎቹ ግን በቀናት ልዩነት በተከታታይ ራሳቸውን ከምርጫ አግልለዋል። ለመሆኑ ፓርቲዎቹ ዋና ቅሬታዎቻቸው ምንድን ናቸው? ባለፈው ሳምንት ለአሜሪካ ድምፅ ቃላቸውን የሰጡን የወበነጉ ቃል አቀባይ አብዱልቃድር ሀሰን ሪሞጌ ነፃና ገለልተኛ ምርጫ ለማካሄድ የሚያስችል ሁኔታ የለም ይላሉ።
በሶማሌ ክልልና በአጠቃላይ ኢትዮጵያ ውስጥ ህገ ወጥነትና ስልጣንን አላግባብ መጠቀም አለ። በተጨማሪም ነፃና ፍትሃዊ ምርጫ ለማድረግ የሚያስችል ምቹ ሁኔታ የለም። በዚህ ምክንያት ነው በሶማሌ ክልል ከሚደረገው ምርጫ ራሳችንን ያገለል ነው።
የኢዜማ ጥላውን መልኬ ደግሞ አስቀድመው የጠየቋቸው የማስተካከያ ጥያቄዎች ስላልተመለሱ ነው ይላሉ። ኢዜማ ከምርጫ አስፈጻሚዎች ተጨማሪ ምርጫ ጣቢያ መክፈትና በአጠቃላይ ምርጫው ሂደት ላይ ነው ጥያቄ ያለው።
እዚህ በፊት ያው ተቃለ አቅርበን ነበረ። ከዚህ ውስጥ ሌላ መግለጫ እንዳስተካክለም ምርጫ ቦርድን ስልተን ነበረ። በዛ መሰረትም ሊያስተካክልን ስላልቻለ ባላንስ አቋም መግለጫ ይዘናል። ሁለቱ ፓርቲዎች ነጻነት ኩልነት ፓርቲ እና ኢትዮጵያ ዜጎች ለማህበራዊ ፍትህ ክልሉ የሚንቀሳቀሱት ማለት ነው። በዚህ መሰረት አንደኛ ከዚህ በፊት ተሰርቆ የነበረው ምርጫ ቁሳቁስ በአዲስ እንዲጠቃ የጠየቅን ቢሆንም አሁንም በዛው መንገድ መቀጠሉ ከምርጫ እንድንወጣ ገድሎና፣ ሁለተኛ በየደረጃው መዋቅር የነበረበት የብሔራዊ ምርጫ ቦርድ መዋቅር ከመንግስት መዋቅር ጋር የተዋሃደ በመሆኑ እሱም ሊስተካከል ባለመቻሉ በዚህ ምክንያት እንሳተፋለን ራሳችንን እናስገድደናል ማለት ነው። ሶስተኛ ከብሔራዊ ምርጫ ቦርድ የቀረቡ የምርጫ ቁሳቁስ ተደልድለው ሂደት በዛ መንገድ መቀጠላቸው ምንም አይነት መንገድ አስተካከሉ። አራተኛ በብሔራዊ ምርጫ ቦርድ በኩል የሰለጠኑ ሰልጣኞች ሳይቆም ለምርጫ ቁሳቁስ አንድና በወረዳና በቀበሌ መንግስት መዋቅር ሰራተኞች መግባቱ ይህም ለገዢ ፓርቲው አመቺ በመሆኑ ይህንንም ከዚህ በፊት ያቀረብነው እንዲስተካከል ያቀረበው ጥያቄ ምርጫ ቦርድ በዛው መንገድ እንዲቀጥል መፍቀዱ ነው። አምስተኛ ባለው የመረጃ ክፍተት ምክንያት ለተፎካካሪ ፓርቲዎች እያንዳንዱ የመጣ ቅልን ምን ያህል የመራጮች ካርድ እንደመጣ ግልጽ አለመሆኑ።
የነጻነትና ኩልነት ፓርቲ የሶማሌ ክልል ምክትል ኃላፊ ሼክ ኢብራሂም አህመድም የምርጫ አስፈጻሚዎችና የምርጫውን ሂደት በተመለከተ ነው ቅሬታ ያላቸው። ሶስቱም ፓርቲዎች በእነዚህ ጥያቄዎች መነሻነት ራሳቸውን ከምርጫው ማግለላቸውን ይገልጻሉ። በተነሱ ጥያቄዎች ላይ ምርጫ ቦርድ ኮሚኒኬሽን ዳይሬክተሯ ሶላያና ሽመልስ ምላሽ ሰጥተውናል። በሶስቱም ፓርቲዎች ተደጋጋሚ ቅሬታ የሚቀርብባቸው የምርጫ አስፈጻሚዎች ናቸው። የምርጫ አስፈጻሚዎቹ ለገዢው ፓርቲ ያዳላሉ፣ የምርጫ ቦርድ መዋቅር በመንግስት መዋቅር ተጽዕኖ ስር ወድቋል የሚሉ ቅሬታዎች በተደጋጋሚ ይቀርብባቸዋል። እንደ ዳይሬክተሯ ሶላያና ሽመልስ ገለጻ የምርጫ አስፈጻሚዎችን በተመለከተ ፓርቲዎቹ የሚስማሙባቸውን ገለልተኛ የምርጫ አስፈጻሚዎች እንዲጠቁሙ ተጠይቀው መስማማት አልቻሉም በማለታቸው የመፍትሄው አካል የሚሆኑበት ድልድል ያበላሹት ፓርቲዎቹ ራሳቸው ናቸው ይላሉ። ያም ሆኖ በተቻለ መጠን የተሻሉ ያሏቸውን እንደሚጠቀሙ ነው ሶላያና ሽመልስ የሚናገሩት።
የአስፈጻሚዎች ጉዳይ እንግዲህ አሁን በሁለት ነገር ነው የሚታየው። አንደኛው የምርጫ አስፈጻሚዎች ምርመላን በአጠቃላይ የምርጫ አስፈጻሚዎች ቁጥር የሰው ኃይል በደንብ የተሟላ የሰው ኃይል የማግኘት ቁጥር ችግር አለበት። ሶማሌና አፋር ላይ ብዙ ጊዜ ችግር ይኖርብናል ምልመላችንም ላይ ማለት ነው። ብዙ ፈቃደኝነት ያላቸው ሰው ኃይልን ለማምጣት እንደዛም ሆኖ መልመላ ለምሳሌ መራጮች ምዝገባ አከናውንናል። የመራጮች ምዝገባ ካከናወንም በኋላ አንደኛው ፖለቲካ ፓርቲዎች ያቀረቡት አቤቱታ በምርጫ አስፈጻሚዎች በምርጫ ጣቢያ ደረጃ በምርጫ ክልል ደረጃም የገለልተኝነት ጥያቄ ያለባቸው የሚል ከሆነ ምላሹ የሚሆነው ምንድን ነው? አንደኛ በግልጽ የገለልተኝነት የኮንፍሊክት ኦፍ ኢንትረስት ወይም ደግሞ ምንድነው የጥቅም ግጭት ያለባቸውን ምርጫ አስፈጻሚዎች አለባቸው የተባሉትን የተረጋገጠውን አሰናብተናል። እሱ አንደኛው እርምጃ ነው። ያ ማለት ለምሳሌ ዘመድ አላቸው፣ ፓርቲ እጩ ከሆነ ጋር ግንኙነት አላቸው የመሳሰሉት የተባሉትን ማለት ነው። ግን እሱን ካሰናበትን በኋላ ሌላኛው የገለልተኝነት ጥያቄ ሲነሳ ለፖለቲካ ፓርቲዎች ያለው ምንድን ነበር? በምርጫ ጣቢያ ደረጃ ሌሎች ክልሎች እንደምናደርገው አዲስ አበባ ላይ እንዳደረግነው በደቡብ ላይ እንዳደረግነው ፖለቲካ ፓርቲዎች የጋራ ካውንስላቸው ይሰበሰብና የምንተማመንባቸው አስፈጻሚዎች እነዚህ ናቸው ብሎ ይላል። ምክንያቱም አንደኛው ፓርቲ እገሌ ገለልተኛ አይደለም ይላል፣ ሌላኛው ፓርቲ እገሌ ገለልተኛ ይላል። ስለዚህ ሁሉም ሲሰጡ የምትስማሙበትን የምርጫ አስፈጻሚዎች ዝርዝር ስቃስ ከመጣችሁልን አሰልጥነን እነዛን በማስተማራት መፍትሄ መስጠት እንችላለን ብለን ጠይቀናል። የፖለቲካ ፓርቲዎቹ በክልሉ ያሉት በደቡብ ክልል ያናግኝተናል፣ በአማራ ክልል ያናግኝተናል፣ አዲስ አበባ ላይ ተስማምቶ መሶስተኛ ደረጃ ሰጥተው ነው እንግዲህ ያስፈጽ ነው ማለት ነው። ሶማሌ ላይ የጋራ ምክር ቤቱ መስማማት አልቻልንም ብሎ ነው የራክል የምንስማማባቸው አስፈጻሚዎች ማግኘት አልቻልንም። ስለዚህ ቦርዱ ራሱ በሚሰራበት መንገድ ይሳው እንጂ ከሁላችንም ተስማምተን የማስፈጸምበት የምንችላቸውን ሰዎች ማግኘት አልቻለም ብሏል። ሌላኛው ሁለተኛው ተዘጋጅ ተያዘው የመረጃ ደረጃ ያለው ነው እንግዲህ ይህንን መረጃ። ስለዚህ ሁሉም ፓርቲዎች የሚስማሙባቸው ገለልተኛ ሰዎች በክልል ውስጥ ከሌሉ ብሔራዊ ምርጫ ቦርድ ምን ሊያ ስለሚጠበቅ አላውቅም። እንደኛው እሱ ነው። ሁለተኛው በምርጫ ደረጃ ደግሞ ያሉ አስፈጻሚዎችን ገለልተኝነት ባላንስ ለማድረግ ከኛ በኩል ያደረግነው ምንድን ነው? ከማዕከል ሁሉም በክልል ምክር ቤትም በተወካዮች ምክር ቤትም ያሉ የምርጫ ክልሎች ላይ የሚያስፈጽሙ ውጤት የሚያዳምሩ ከስራቸው ምርጫ ጣቢያዎችን የሚቆጣጠሩ አስፈጻሚዎች ከማዕከል አሰልጥነን አሁን ሰው ልከናል። ያ ማለት ምን ማለት ነው? እዛ ምርጫ ክልል ላይ ካሉት አስፈጻሚዎች በተጨማሪ ከማዕከል ላይ ያሉ ከዚህ በፊት በማስተር ትሬነርነት ወይም በአሰልጣኝነት የሰሩ እና የምርጫ ሂደትን የሚያውቁና ሌሎች ቦታዎች ላይ የምርጫ ክልል አስፈጻሚነት ሰኔ 14 ምርጫ ሰርተው የሚወጡ አስፈጻሚዎችን ለማሰማራት ስልጠና ሰጠን። ይህንን እንደዚህ ነው አድሬስ ለማድረግ የሞከርነው።
ሆኖም ተፎካካሪ ፓርቲዎች ቢያንስ በመራጮች ምዝገባ ሂደት ጥፋት የሰሩ ምርጫ አስፈጻሚዎች በሕግ ተጠያቂ መሆናቸው ቢቀር ከኃላፊነታቸው መነሳት ነበረባቸው ይላሉ አቶ ጥላሁን መልኬ።
ካለው 23 ምርጫ ወረዳዎች ቢያንስ 11 ቆሟል አይደል? ይሄ 7 ምርጫ ወረዳ ቆሟል። እነዚህ የቆመባቸው 7 ምርጫ ወረዳዎች እንኳን በዚህ 3 ወር ውስጥ ለምን መቀየር አልቻለም? እኛ ጥያቄ እኛ መጀመሪያ የጠየቅናቸው ጥያቄና እነሱ የሚያወሩት ተመሳሳይነት የለውም። እኔ ጠይቅ ነው ከዚህ በፊት ያጠፉ አካሎች ነው እያለ ነው የመደቧቸው አላ አሁን ከዚህ በፊት የተቋረጠው ምርጫ አለ ማለት ያቋረጡት ሰኔ 14 ሊካሄድ ነበረው። ከዛ በኋላ 3 ወር ቆይቶ ነው ምርጫ የተካሄደው። በዚህ 3 ወር ስለምን ማስተካከል አልቻለም?
የኮሙኒኬሽን ዳይሬክተሯ ሶላያና ሽመልስ ግን እርምጃ እንደወሰዱ፣ ሆኖም ሁሉንም የምርጫ አስፈጻሚዎች በአዲስ ሰዎች ለመተካት በቂ ሶይል እንዳላገኙ እንዲሁም በየምርጫ ጣቢያዎቹ ተፎካካሪ ፓርቲዎች ታዛቢዎችን በመላክ የምርጫ ሂደቱ ላይ ስህተት እንዳይሰራ እንዲከላከሉ ጥሪ ቢቀርብላቸውም አንድም ፓርቲ ይህንን አለማድረጉን ይገልጻሉ። ለዚህም ቦርዱ እንደመፍትሄ ወሰደው ቅሬታ በቀረበባቸው ምርጫ ክልሎች ከተመደቡት የምርጫ አስፈጻሚዎች ባሻገር ከማዕከል ባለሙያዎችን በመላክ የምርጫ ሂደቱን መከታተል እንደሆነ ገልጸዋል። በሌላ በኩል በሶስቱም ፓርቲዎች የቀረበው ስጋት የቀድሞ ምርጫ ወረቀቶች ለዳግም ምርጫ ሊያገለግሉ ይችላሉ የሚለው ሲሆን ይህን ስጋት ግን የኮሙኒኬሽን ዳይሬክተር አይቀበሉትም።
ማለት በነበረው ቁሳቁስ አልመዘገብም የታወቀ ነው። ለምሳሌ ምራቆች ምዝገባን በምናከናወንበት ወቅት በድጋሚ ከናወንባቸው የተባሉ ቦታዎች ላይ አዲስ ቁሳቁስ ነው የላክነው። ምክንያቱም እዛ ያለው ቁሳቁስ አገልግሎት ሳይሆን እዛ ያለውን ቁሳቁስ ሪቻርጅ እናደርጋለን ሰበስባለን። አዲስ የቁም የመጫ ቁሳቁሶች ልክም አዲስ የምራቆች ምዝገባን ያከናወን ነው ማለት ነው። ይሄ ጥያቄ ምን ማለት እንደሆነ ለእኔ አይገባኝም። በነገራችን ላይ አዲስ ካርድ ነው ያላክነው፣ አዲስ የመረጫ መዝገብ ነው ያላክነው። አዲስ የመረጫ መዝገብ እና አዲስ የመረጫ ካርድ መዝገባን ያከናወነ ከዚህ ፊት የነበረው ላይ አይቀጥልም። ከዚህ ፊት የነበረው ላይ የተቀጠለባቸው ቦታዎች የመረጫ መዝገባቸው ችግር የሌለባቸው ናቸው ብሎ ቦርዱ አይቶ ችግር ከሌለባቸው ያለበትን 5 ቀን ማካካሻ ቀን ሰጥቶ የተመዘገበው ሰዎች ይቀጥሉና ይጠናቀቅ ያለባቸው ቦታዎች ናቸው ማለት ነው። ስለዚህ ያላዲስ ቁሳቁስ እንዴት ብሎ የምርጫ ቁሳቁስ እንዴት በድሮ ላይ ወጭ ሊቀጥል አይችልም? የድሮ ምዝገባው ትክክል አይደለም ከተባለ እሱ ሪትራይ ባርገር አዲስ ቁሳቁስ ሆነ አዲስ ስልጠናም ሰጥተናል። የመራጮች ምዝገባ ስልጠና ሰጥተን እንደገና ነው እንደገና እንደ አዲስ የመራጮች ምዝገባውን ያከናወነው። የምርጫ አስፈጻሚዎችም ራሱ ያን ያከናወኑትም ደግሞ በተወሰነ ደረጃ ባገኘነው አቅም ብሎ ለመቀየር ሞክረናል። እና አዲስ የአስፈጻሚዎች ምርመላ የመራጮች ምዝገባውን ያከናወነው እና ወይ አላጣሩም ብዬ ነው የማስበው። ግን ኦፕሬሽናል የራሱ በፕሬዘንት ኦፕሬሽን ብታየው ኢምፖስብል ነው። ከዚህ ፊት የነበረውን ቁሳቁስ ደግመን የምንጠቀም ከሆነ የመራጮች ምዝገባ አዲስ መሆኑ ትርጉም የለውም። አዲስ የሚባለው አዲስ ቁሳቁስ ሄደው አዲስ እቃ በትረን ማከናወናችን ነው።
የመራጮች ምዝገባን በተመለከተ ዳግም ምዝገባ ከተጀመረ ወዲህ አንድም የፖለቲካ ፓርቲ ለቦርዱ ቅሬታ አቅርቦ እንደማያውቅ ነው ሶሊያና ሽመልስ የሚናገሩት። ኢዜማ ከሌሎች ፓርቲዎች በተለየ የሚያቀርበው ተጨማሪ ጥያቄ የምርጫ ጣቢያዎችን መክፈት አስፈላጊነት በተመለከተም ሶሊያና ሽመልስ የሚሉት አላቸው።
የምርጫ ጣቢያ ማቋቋም የቦርድ ስልጣን ነው። ምርጫ ጣቢያዎቹ የት ቦታ ለማቋቋም አለባቸው? ምን ያህል ሰው አለ እዛ አካባቢ ላይ ያለ ሰው ፊዚካሊ ምርጫ ተጣቢያ ማቋቋም ማለት ከነ ምርጫ ጣቢያ ያለበት ቦታ ሆነ ሰዎች ያለበት ቦታ ላይ እንዳይርቃቸው በአቅራቢያቸው እንዲሁም ተደዛቸው እንዲሰጡ ማድረግ ነው። በመሰረታዊነት የምንነሳው 2007 ላይ ምርጫ ተፈጸመበትም ምርጫ ጣቢያዎች የ2007 ምርጫ ጣቢያዎችን አይተን፣ ነገር ግን እዛ አካባቢ ላይ ለምሳሌ 1500 ሰው መመዝገብ የሚገባሉ ሊያመዝግብ አንድ ጣቢያ ያስፈልገዋል ብለን 1500 ከሞላ ተጨማሪ ጣቢያ እናቋቁማለን። ኦፕሬሽናሊ ሰዎች ኖረው ምርጫ ጣቢያ ርቋቸው ሂዶ ሳያገኙ ከቀሩ ተጨማሪ ምርጫ ጣቢያዎችን አቋቁማለን። ሶማሌ ክልል ላይ የምርጫ ጣቢያ እጥረት አላጋጠመም። የሰው ብዛት ኖሮ ምርጫ ጣቢያ አስፈልጎ ሳንከፍልበት የቀረንበት ቦታ የለም። ግን ዋናው የምርጫ ጣቢያ መሰረታዊ ሀሳብ ለተወሰነ አካባቢ ሰዎች በአቅራቢያቸው የሚገኝ ቦታ ሄደው ድምጻቸውን እንዲሰጡበት ነው። የሌላ የምንም ነገር መገለጫ አይደለም። ከዚህ ፊት እንደምንለው የቦርደር መገለጫ አይደለም፣ የአካባቢ መገለጫም አይደለም፣ ወይም ደግሞ የማህበረተሰብ መገለጫ አይደለም። ምርጫ ጣቢያ አካባቢ ለሚገኙ ሰዎች በአቅራቢያቸው ሄደው ድምጻቸውን የሚሰጡበት ነው። በአቅራቢያቸው ድምጻቸውን የሚሰጡበት ቦታ ያጡ ሰዎች የሉም። በሁሉም ቦታዎች ላይ ከ2007 ጀምረን ምርጫ ጣቢያዎቻችንን አይተን የቤተሰቦች ምርጫ ጣቢያዎቻችንን ከፍተን ተጨማሪ ደግሞ ካስፈለገ ደግሞ ምርጫ ጣቢያ ከፍታለን። እንደምታውቀው ተጨማሪ ከ1500 በላይ ከሆነ በአቅራቢያ የሚገኘው ተጨማሪ ምርጫ ጣቢያ ከፍታለን ማለት ነው። ስለዚህ እንደዚህ አይነት ችግር አላጋጠመንም። ምርጫ ጣቢያ የተከፈተባቸው የተወሰኑ ቦታዎች ሊኖሩ ይችላሉ፣ 1500 በመሙላቱ ማለት ነው። ያው ሲሞላ ደግሞ ምርጫ ጣቢያ ከፍተን አዲስ ቁሳቁስ አስተራጭተን እንሰራለን። ስለዚህ ምርጫ ጣቢያዎችን እንደ ሌላ መገለጫ አድርጎ በመውሰድ እዚህ ጋር ሊከፈት ይገባ ነበር፣ እዚህ ጋር ሊከፈት ይገባ ነበር የሚለው ነገር ለምርጫ ኦፕሬሽን አይሰራም። የምንም መገለጫዎቹ አይደሉም፣ ሰው እንዲሁም የሚመዘገብባቸው ናቸው። በሶማሌ ክልል ግን ሰው ለመመዝገብ ሄዶ ቦታ ያጣበት ምርጫ ጣቢያዎች የሞሉበት ወይም ደግሞ ሌላ ጣቢያ በመሙላቱ የተነሳ ድምጽ ስር የቀረበት ሁኔታ የለም። ስለዚህ መከፈቱ አላስፈለገንም ነበር ማለት ነው።
ሆኖም የኢዜማው ጥላውን መልክ እነሱ የጠየቋቸው ምርጫ ጣቢያዎች ባለመከፈታቸው መራጮች እስከ 50 ኪሎ ሜትር ተጉዞ እንዲመርጡ ይገደዳሉ ባይ ነው።
ቀደም ያልኩ ሁለት ምርጫ ክልል ወረዳዎች አካባቢ ፌርፌር እና ሽላቦ ላይ አሁን እንደ ኢዜማ ጠንተው መጥተው ቦታዎች ከለይተው አካባቢ ላይ ሄደው አጥንተው ያለውን ሁኔታ ተቀብለው ነገር ግን እዛው ስራ አጣቀሉ አዲስ የምርጫ ክልል አናቋቁመን የሚል መልስ ነው የሰጠን። ይሄ ለኛ አልቶ አይደለም። ችግሩ እንዳለ ቦታው ላይ ተጠንቷል። ለምንድን ነው ይሄ ያልተከሰተው? ለምን መሰለህ? ከዚህ በፊት እዛ አካባቢ ላይ ምርጫ ይካሄድበታል። አሁን ግን ምርጫ ጣቢያ የለውም ማለት
ከዚህ በፊት ምርጫ ጣቢያ እዛ ነበረ?
ያ በቀድሞው አካባቢዎች ይካሄድበት ነበረ። በደርግም እንደራሴ ነበረው፣ ኃይለሥላሴም እንደራሴ ነበረው። እዛ አካባቢ ላይ ይሄኛው በ2007 ምርጫም በግማሽ መንገድ አሁን ግን 13ቱ አካባቢ ቻውን ስለ እንት ለፌርፌ ለሳ 13 ቀበሌዎች አካባቢ የላቸውም።
ኤዶታሊ ምርጫ ጣቢያ የለም ነው ወይስ
ምርጫ ጣቢያ አልተቋቋመበትም? ስሙም አልተጠቃለለም። መጀመሪያ ሊስት ዝርዝሩ
እዛ ያሉ ነዋሪዎች አይመርጡ ማለት ነው አሁን ወይስ ሌላ ቦታ ነው እንዲመርጡ ተገደዋል ነው?
ቢያንስ 50 ኪሎ ሜትር ምናምን ሄደው ነው የሚመርጡት ማለት ነው።
የምርጫ ቦርድ ኮሙኒኬሽን ዳይሬክተር ግን በ2007 ምርጫ የነበሩ የምርጫ ጣቢያዎችን ዘንድሮ ሙሉ በሙሉ እንደተከፈቱና ምርጫ የማይካሄድባቸው ቀበሌዎችም እንደሌሉ ነው የሚናገሩት። እነዚህ የውዝግብ መንስኤዎች ሰሞኑን የተፈጠሩ አይደሉም። የሰኔው ምርጫ ከተካሄደ እንኳን 3 ወራት አልፈዋል። እስካሁን ምንም ሳይሰማ ቆይቶ ነው ድንገት 3 ፓርቲዎች በተከታታይ ራሳቸው ማግለላቸውን አስተዋወቁት። በሶማሌ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና በ6ኛው ብሔራዊ ምርጫ ለመወዳደር የተዘጋጀ ያለው የምዕራብ ሶማሌ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ሄርሲዶን 3ቱ የፖለቲካ ፓርቲዎች ራሳቸው ማግለላቸው እንደ ትክክለኛ መፍትሄ አያዩትም። አሉ በተባሉ ችግሮች ላይ ለመወያየት በዝግጅት ላይ እንዳሉ ከቀጠሮ በፊት ነው ፓርቲዎቹ ራሳቸውን ያገለሉት ይላሉ።
ውይይት አላደረግንም እኛ። እነሱ ማቅረብ ነበረባቸው። በየጊዜው ተገናኝተን ነበር፣ ግን አቤቱታ ይነገራል። በደንብ ሳንወያይ እነሱ ውሳኔ ደርሶ ከምርጫ ራሳቸው አገለሉት። አንድ ጊዜ ጠይቀን ነበር፣ ግን ለቦርዱም ጊዜ እንድናገኝ እና ጊዜ እንዲሰጡና እንድንገናኝ ቀጠሮ ይዘን ነበር። ምክር ቤቱ ኢትዮጵያ ጠቅላላ ምክር ቤቱ ፓርቲዎች ምክር ቤትም ጥያቄ ያቀርበን ነበር። ገና መልሱ ሳይሰጠን እና እንድንገናኝ በዚህ ጉዳይ ብለን ነበር፣ ግን እነሱ ያው ከዛ በፊት ውሳኔ ደርሷል እና እንዲሁም በመጨረሻ ያው በሁለት ሳምንት ውስጥ ነው የደረሱ።
የእርሶ ፓርቲ የምዕራብ ሶማሌ ዲሞክራሲያዊ ፓርቲ በምርጫ ለመወዳደር በዝግጅት ላይ ነው ያለው። አሁን ያለውን የፖለቲካ ሁኔታ እንዴት ይገመግሙታል? ምርጫ ለማካሄድ በምርጫ ለመሳተፍ በቂ የሚያስችል ሁኔታ አለ ይላሉ ወይስ ጥሎ መውጣት የሚያስገድድ ሁኔታ አለ ብላለሁ? እስኪ እናንተ እንደ ፓርቲ ምንድን ነው ግምገማችሁ?
ያው እስካሁን ድረስ ያው አገራችን ብዙ ችግር ስላለበት እኛ ነባር ፓርቲ ነን። ድሮ ፓርቲዎች አንዱ ነን እኮ በትግልም ተካፍለን ነበር ከ90 በፊት እና ከዛ በኋላም ቻርተሩ የፈረምን ድርጅት ነን። ስለዚህ ያለፈው አምስቱም ምርጫውን ተካፍለን ነበር እና አሁን ይሻላል ብለን ነው አሁን ግምት ነው። ብዙ ችግርም የለም፣ ሰላምም አለ። ችግር ይኖራል። እነሱ ፓርቲው የጊዜው ፓርቲ ችግር አለበት። በምርጫ በኩልም በምርጫ ቦርዱም ያው ጥያቄ ያቀርባል በምክር ቤት በኩል እና ጥሩ ነበረ ሀሳባቸው። መጨረሻ ግን መጀመሪያ እኛንም አላገኘንም። እስከ አሁን ድረስ እጩዎቹን አልተመዘገቡልን። ግን ይሻላል ብለን ነው የምናምነው። የድሮዎቹም ስለምሻል እስካሁን ድረስ ያው እየተካሄደ ምንም የምንቃወም የለም።
አሁን በሶማሌ ክልል ለስድስተኛ ብሔራዊ ምርጫ የሚፎካከሩት ፓርቲዎች ብልጽግናና የምዕራብ ሶማሌ ዲሞክራሲያዊ ፓርቲ ብቻ ይሆናሉ። ከዚህ ባሻገር በተለይ በከተሞች በርከት ያሉ ግል ተወዳዳሪዎችም ይወዳደራሉ። ለዚህ ብልጽግናና የምዕራብ ሶማሌ ዲሞክራሲያዊ ፓርቲ ቅስቀሳ ያካሄዱ መሆናቸው ነው ለአሜሪካ ድምጽ ያስታወቁት። ምርጫው መዳረሻ ላይ ራሳቸው ከምርጫ ያገለሉ ሶስቱ ፓርቲዎችም በምርጫው ሂደት ላይ የሚፈጥሩት ተጽዕኖ እንደሌለ ነው የምርጫ ቦርድ ኮሙኒኬሽን ዳይሬክተር ሶሊያና ሽመልስ የሚናገሩት። ከሳምንት ያነሰ እድሜ የቀረው ምርጫ ምን ውጤት ይኖረው ይሆን? የህዝቡ ምላሽስ ምን ይሆን? የተከታተልን ዘግባለን። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዝግጅታችን እናልፋለን። ተከታዩ ዘገባ እዚህ ዩናይትድ ስቴትስ ያቆየናል። ባለፈው ዝግጅታችን እንዳስደመጥነው በፔንሲልቬኒያ ግዛት የፊላደልፊያ ከተማ ነዋሪው አቶ መስፍን ተገኑ የአሬክስ ፓራዳይም የተባለው ኩባንያ ባለቤት ዋና ስራ አስፈጻሚና ሊቀመንበር ናቸው። ለ25 ዓመታት በዩናይትድ ስቴትስ በመድኃኒት ቤቶች የጥቅማ ጥቅም አስተዳደር ዘርፍ የታወቀ ስም አላቸው። በአሜሪካ ከትላልቅ የመድኃኒት አምራች ኩባንያዎች ጋር በመደራደር ለተጠቃሚዎች በቢሊዮኖች የሚቆጠር ገንዘብ ማዳናቸውንም ለቪኦኤ ተናግረዋል። ከቅርብ ጊዜ ወዲህ ደግሞ በትውልድ አገራቸውም ወቅታዊ የፖለቲካ ሁኔታ መሳተፍ ጀምረዋል። የአሜሪካና የኢትዮጵያ የህዝብ ጉዳይ ኮሚቴ ተብሎ የተቋቋመው መንግስታዊ ያልሆነ ድርጅት ከመሰረቱት አንዱ መሆኑን ነግረውናል። ደረጀ ደስታ አነጋግሯቸዋል።
አቶ መስፍን በውጭ ኑሯቸው ስኬት አስመዝግበው ከሚኖሩት ትውልድ ኢትዮጵያውያን መካከል አንዱ መሆናቸውን ባለፈው ታሪካቸው አጫውተውናል። በተለይ በአሜሪካ የመድኃኒት ቤቶች ዘርፍ ወይም የፋርማሲ አገልግሎት ውስጥ የታወቀ ስምና ትልቅ ድርጅት የገነቡ መሆኑን ተመልክተናል። ይሁን እንጂ ከፖለቲካው ወይም ማህበረሰባዊ እንቅስቃሴ ተሳትፎዎች ውስጥ ተገልለው የቆዩ መሆኑን ገልጸው ለመጀመሪያ ጊዜ ወደ ፖለቲካው መምጣታቸውንም ነግረውናል። ባለፈው ያቆም ነው እሱ ላይ ነበር። ምን አመጣቸው?
ለሱ እንግዲህ ዋና ምክንያት የሆነው ባለፈው 8 ወር ውስጥ ይሄ ከኖቬምበር 4 ግሪያስ በተፈጸመው ሁኔታ በኋላ ኢትዮጵያ በያቅጣጫው ትተካየውኝ እኔ እንደዚህ አይነት ነገር አይቼም አላቅም እንደዚህም ይሆናልም ብዬም አስቤም አላቅም። ምክንያቱም እዚህ ኮኦርዲኔትድ በሆነ መንገድ ዌስተርን መንግስት ተግላላ እንደዚህ አይነት አማራጭ እንስታሉ የሚል ሐሳብ ይወጣል ነበርማ ነገሩ ግራ ገባኝ። እና ከዛም የተለያዩ ሰዎች ኢትዮጵያን ወይ በስተሰባዎች ውስጥ መሳተፍ ከጀመርኩ በኋላ የታየኝ ነገር ምንድነው ብዙ ለፋ አገሩን የሚወድ ጠንካራ ኢትዮጵያዊ አለ ዲያስፖራ ውስጥ ከውጭ ብቻ ዓለም ውስጥ የሚኖር እና ብዙ ደግሞ የተለያዩ ኦርጋናይዜሽኖች አሉ። አንዳንዶቹ በጣም ካፔብል ናቸው፣ አንዳንዶቹም ኮንትሪቢዩት ማድረግ የሚችሉት ነገር አለ ግን እና ሁሉም ግን ጥሩ ስራ ሊሰሩ የሚፈልጉ ናቸው።
ይሁን እንጂ በትውልድ አገራቸው ጉዳይ በተለይም በወቅቱ ሁኔታ ከልባቸው የሚሰሩና የሚፍጨረጨሩ ግለሰቦችና ድርጅቶች ቢኖሩም አንድ የጎደለ ነገር መኖሩን ማስተዋላቸውን አቶ መስፍን ይገልጻሉ።
ግን አንድ የሆነ ተባበረ ኃይል አላየሁኝም እዛ ላይ እና ብዙ ስብሰባን በሙሉ ካዳመጥኩ በኋላ አንድ 5 ማቃቸውን ሰዎች ተዋቸውና ይሄ ነገር ውሸት እንደዚህ እየተነዛ አሁን ባየው የሰማው ስብሰባ በሙሉ ሁሉም ሰው በመናደድ ነው አሁን የሚናገረው እንዴ ዋሻሉ ምናምን ነው የሚባለው እና መፍትሄ ያለው ነገር ካላደረግን መስተካከል ሁኔታው የት እንደሚሄድ አይታወቅም በሚል ውይይት አደረግን። እና ምንድነው ምናረጋው ሲባል ሁለት ነገር ተባለ። አንደኛው እውነቱን የሚናገር ፋክት ፋይንዲንግ የተባለ ፋክት ቼክ ነው በልና ዌብሳይት ተቋቁሞ ከስር ከስር የኢትዮጵያን እውነታ ነገር እናሳውቅ የሚል ሐሳብ መጣ። እና እኔ ግን ያን ጊዜ የአሜሪካን መንግስትም ሆነ የዌስተርን የምዕራቡ ዓለም ያንን ሁኔታ ሲያወሩ ፋክት የላቸውም ብዬ ለማመን አስቸገረኝ። ምክንያቱም እንደዚህ ነገሩ በሚነገርበት ደረጃ ያሉ ሰዎች አያውቁም ለማለት ትንሽ አስቸጋሪ ሆኖ አገኘሁት። እና እሱ ጥሩ ነው፣ አንድ ነገር እሱ ነው። ሁለተኛው ግን ምንድን ነው እነዚህ ሰዎች እንዴት አድርገን ነው እነዚህ ሰዎች ጋር ደርሰን ይሄ እንደዚህ ይሄ የምትሉት ነገር ልክ አይደለም፣ ትክክለኛ ነገር ይሄ ነው፣ እኛ ደግሞ ይሄንን የምንላችሁ አዛን አሜሪካን ነው የምንነግራቸው። ኢትዮጵያን አሜሪካንስ ግን ፕራይመሪ አዛን አሜሪካ፣ ከዛ በኋላ አዛን ኢትዮጵያን ዲሴንት ኦፍ ኢትዮጵያንስ ነው ኮንሰርናችን፣ ሁለቱ ከሁለቱም አንጻር ነው የሚል ነገር ካላለ በስተቀር እና ያንን ደግሞ ዩናይትድ በሆነ መንገድ ከላላ አሜሪካን ውስጥ ያለ ነው ሁላችንም በአንድ ድምፅ ነው የምንናገረው የሚል ነገር ካላል የትም አንደር አይደርስም በሚል ፓክ መቆም አለበት ፖለቲካል አክሽን ኮሚቴ።
አቶ መስፍን በመከተል ሳቸውና ጓደኞቻቸው በአሜሪካ የፖለቲካ ባህልና ህግ መሰረት እንዲመሰረት የተስማሙበት ድርጅት እንዲቋቋም ስለተደረገው ጥረት ያስረዳሉ።
እና ሁላችንም ኖበሪ ማናችንም ፖለቲካል አክሽን ኮሚቴ አቋቁመን አናውቅም። እኔ ኮርፖሬት ያለሁበት የኮርፖሬት ዓለም አለን ፓክ የኢንሹራንስ ድርጅቱ መብታችን የምናስጠብቀው በኮርፖሬት ፓካችን ነው። እና እነሱን ኦርጋናይዝ ያደረጉን ኤክስፐርቲስ ያላቸውን ሰዎች ደውልኩና እዚያን ነገር እርዳታ ፈልጋለሁ እና በዛው ኤክስፐርቲስ ያላቸው ሎየሮች አሉ። ይሄ ትንሽ ኮምፕሊኬትድ ነው። ፖለቲካል አክሽን ኮሚቴ በፌደራል ኤሌክሽን ኮሚሽን ህግ መሰረት የሚቋቋመው አሰራሩ ህጋዊ መሆን አለበት። ገንዘብ አሰባሰቡ ህጋዊ መሆን አለበት። ገንዘብ አወጣጡ እንደዚሁ የፌደራል ኤሌክሽን ኮሚሽን ቦርድ ተከትሎ መሆን ያለበት ሲሆን ያ ሁሉ ለፌደራል ኤሌክሽን ቦርድ ሪፖርት መደረግ አለበት። ያን ሁሉ ነገር አዋቅሮ መስራት የሚችል ኦርጋናይዜሽን ነው። እና ዝም ብሎ ተነስቶ ነው 5431 ሲ ብሎ የሚከፈት አይደለም ተባለ። በዚሁ መሰረት ይሄ እንደዚህ ነው እንግዲህ ከዚህ ትራንዚሽኑ የመጣው እንደዚህ ነው። ምን እናርግ ይሄና ይሄ ሀገራችንን ዲያስፖራውን ያለንን ኤነርጂ ያለንን ኃይል አንድ ጋር የሆነ ድምፅ ራስ ማሰማት ከቻል አንድ ሁሉን አቃፊ የሆነ የፖለቲካል አክሽን ኮሚቴ መቋቋም አለበት በሚል ነው። ትራንዚሽኑ የመጣ እንግዲህ ሀገራችንን ችግር ላይ ናት። እዛ ላይ የነበርነው የተሰባሰብነው 9 ሰዎች ብዙዎቻችን ከዛ በፊት ምንም አይነት ፖለቲካል አክቲቪዝም የሌለን ሰዎች ነን። አንድ ወይም 2 ሰዎች ምናልባት ትንሽ እዚሁ በዲፕሎማሲ አካባቢ የነበሩ ሊኖሩ ይችላሉ። ሌሎቻችን ግን በድንጋጤ ነው እና በድንጋጤ የተቋቋመ ኦርጋናይዜሽን ነው ማለት ይቻላል።
እንግዲህ ኢትዮጵያ ሁኔታ በጣም ተወሳሰበ ነው። በዚህ በተወሳሰበና አሁን ባለው ወቅታዊ ሁኔታ ውስጥ እናንተ ተሳትፎ መንግስትን አቋም በመደገፍ ከኢትዮጵያ መንግስት ጎን ከመቆም አንጻር ነው ወይስ እንዴት ነው? ችግሩን ለመርዳትና ለመደገፍ ያቋቋማችሁት ድርጅት የፓክ የሚሰራው ማለት ነው? በምን ሁኔታ ነው የምትሰሩት? ያላችሁ የፖለቲካ አቋምስ ምንድን ነው?
እንግዲህ ፓኩ የአሜሪካን ኢትዮጵያንስ ፐብሊክ አፌርስ ኮሚቴ ነው የተባለው የተቋቋመው በመሰረቱ የኢትዮጵያና በዩናይትድ ስቴትስ መካከል ለዘመናት ቆይቶ የነበረውን የሁለቱ ሀገር ግንኙነት ባይላተራል የሚሉት ነው ግንኙነትን ማጠናከርና ማሳደግ ያስፈልጋል በሚል እምነት ነው። እና የሁለቱ አገሮች ደግሞ የጋራ ትብብር መጎልበት ይህንን በሚል ይህንን መጎል የሚደግፉ የአሜሪካ የኮንግሬስ አባል ጋር ተቀራርቦ ይሰራል በዚህን አላማ ለማስታጣት። በዚህም ዙሪያ ደግሞ ከምርጫ ከሁለቱ አሜሪካ የፖለቲካ ፓርቲዎች የኮንግሬስ ምርጫ ጽህፈት ቤቱ ጋር በኢትዮጵያና በአሜሪካ አካባቢ ባሉ የጋራ ጥቁም ዙሪያ አብሮ መስራት ይችላል። በመሰረቱ በኢትዮጵያ ውስጥ የነጻ ገበያ መልካም አስተዳደር እንደዚሁም ይህን የመሳሰሉ ሁኔታዎች ይሰፍኑ አስተዋጽኦ ያደርጋል። ከዛም አልፎ ደግሞ ትውልድ ኢትዮጵያውያን አለዛ ደግሞ የኢትዮጵያ ወዳጅ የሆኑ አሜሪካውያን በማንቀሳቀስ አሜሪካ ምርጫ አመራጭነትም በተመራጭነትም እንዲሳተፉ እንዲሁም ለኢትዮጵያ ወዳጅነት የሚተጉ ተወዳዳሪዎችን እየፈለግን በዚህ በፓኩ በኩል ማንኛውንም እርዳታ ገንዘብ እርዳታ ሆነ የቮት የማነቃነቅ እርዳታ እንዲያደርጉ ያስደርጋል። ይህንን ነው እንግዲህ ፓኩ አላማው። ይህንም እነዚህን ሁኔታዎች የአሜሪካንን የአፍሪካ ውስጥ ወይም ኢትዮጵያ ላይ ሊኖር የሚችለውን ኢንተረስት የሚያስጠብቅ ሆኖ ግን ፓኩ የሚነቃነቀው የኢትዮጵያ ደጋፊ የሆነ ኢትዮጵያን የሚደግፍ አጀንዳ በማራመድ ነው። እና ኢትዮጵያን የሚደግፍ አጀንዳ ማራመድ ስንል በሶስቱም የአሜሪካን መንግስታዊ አሰራሮች ውስጥ የኢትዮጵያን አጀንዳ ስለ ፕሮ ኢትዮጵያ ብለን ዲፋይን ያደረግ ያስቀመጥናቸውን ነገሮች አሉ። እነሱን የሚያራመድ ግን እነሱ ሲራመዱ የአሜሪካንም ጥቅም አብሮ የሚያስጠብቅ ለምሳሌ እኛ የምንለው በኢትዮጵያ ውስጥ የአሜሪካን ካምፓኒዎች በተጠናከ ከረ ሁኔታ መስራት ቢችሉ አሜሪካን የአፍሪካ ውስጥ ያላትን የኢኮኖሚክ ዲቨሎፕመንት ማን መደገፍ ብትችል የአሜሪካን ኩባንያዎች ያተርፋሉ፣ የኢትዮጵያ እዛ ውስጥ ያሉት ኩባንያዎችም ያድጋሉ። እና ሁለቱም እርስ በርሳቸው ተደጋጋፊዎች ናቸው። እኛ እንደውም ጭራሽ የምንለው የኤድ ፓኬጅ አስፈላጊ አይደለም ወደሚለው ወደዛ ነው አመራራችን።
ብዙ ጊዜ በውጭ ሀገር የሚቋቋሙ የማህበራዊ ንቅናቄ ስብስቦችም ሆኑ ድርጅቶች ከአሜሪካ የፖለቲካ ፓርቲዎችም አንዱን ወገን ብቻ ነጥሎ የመደገፍ በኢትዮጵያም ጉዳይ ወይ የመንግስት ደጋፊ ወይም ነቃፊ ሆኖ ብቻ የመሰለፍ አዝማሚያ እንደሚታይባቸው ይሰማል። ይሄኛው ድርጅት ከዚህ አንጻር አስተላለፉ የተለየ ነው ይላሉ አቶ መስፍን።
ባይፓርቲሰን ነው ማለት ከሁሉም የአሜሪካን ፖለቲካል ድርጅቶች ጋር ይሰራል። ሪፐብሊካንም ዲሞክራትም ኢንዲፔንደንትም መሆን ለእኛ ምን አይደለም። እኛ ምንድን ነው የሚለው ይሄ ሰውዬ የኢትዮጵያ ደጋፊ ነው ወይ ይሄ ሰውዬ ለኢትዮጵያ የሚደግፍ አቋም አለን ብለን ያወጣነውን ፕላትፎርም ወይም አሁን ለምሳሌ ያዘጋጀን ፕላትፎርም እናውጣለን። ምርጫ ፕላትፎርም ነው የሚሉት እሱ እንግዲህ ምርጫ ፕላትፎርም ላይ አቋማችን እናሳውቃለን። ኮንግረስማን የሚባለው ኮንግረስማን ኢትዮጵያን አቋም ይደግፋል፣ ይሄኛው አይደግፍም። ስለዚህ የሚደግፈው ሰውዬ ነው የምንቆመው እና ኢትዮጵያ ወይም የኢትዮጵያ ደጋፊ የተባሉ ሰዎችን ማስመረጥ፣ ማገዝ፣ ከእነሱ ጋር ተቀራርቦ መስራት ነው ስራችን። እንዳልኩት 10% ነው ታርጌት ያደረግነው በ22 እና በ24 የኢትዮጵያ ደጋፊ የሆኑ የኮንግረስና ሴኔት ውስጥ ካሉት ተመራጮች 10% እነሱን መሆን አለባቸው ብለን ተነስተናል። እንግዲህ ይሄኛው የኢትዮጵያ ደጋፊ የሆነ መንግስት ወይም ለኢትዮጵያ ትክክለኛ ስራ እየሰራ ነው ከሚል መንግስት ጋር አብረን ተስማምተን የምንሰራ ይስማማናል ማለት ነው። ጥሩ መንግስት ነው፣ ከዛ ጋር መተባበር እንችላለን። ይሄ የመንግስት አቋም ጸረ ኢትዮጵያ ነው ብለን የምናስብ ከሆነ ጸረ ኢትዮጵያ የሚባሉት ዲሞክራሲ የለበት ኮራፕሽን የበዛበት የአስተዳደር ጉድለት ያለበት መንግስት ከሆነ ከዛ መንግስት ጋር ኢትዮጵያ መንግስት ጋር ኢሹ ሊኖር ይችላል ማለት ነው እና መረጃ ምናምን ሲያስፈልግ ከኢትዮጵያ መንግስት ጋር መረጃ ካለ እሱን ለምናደርገው ሙግት ከብያ አሁን ለምሳሌ በሳምንት ቢያንስ 5-6 ከሴኔተር እና ኮንግረሽናል ቢሮዎች ጋር ትንሰባለን። በተለያየ ሁኔታ ላይ አሁን ይህን ሰሞኑን የተያዝነው አገዋ የሚባል አለ በሱ ላይ ነው እና እሱ ላይ መረጃ ስንፈልግ ከኢትዮጵያ መንግስት የምናገኘው መረጃ ካለ እንጠይቃለን። ከዛ በተረፈ ግን ይሄ የአሜሪካን ኦርጋናይዜሽን ነው በመሰረቱ በአሜሪካን ህግ መሰረት ተቋቁሞ ለኢትዮጵያ የሚሟገዝ የኢትዮጵያን ህልውና ማንነት የሚያስከብር ሲሆን ይህንን የሚያደርገው የአሜሪካን ኢንትረስትንም በማስጠበቅ ነው። አሰራሩ እንደዚህ ነው።
እስካሁን ምን አድርጋቸዋል? ካደረጋቸዋቸው ዋና ዋና ነገሮች ለምሳሌ አንድ ሁለቱን ሊነግሩኝ ይችላሉ?
እንግዲህ ጁን ነው ስራ የጀመርነው። ሁሉ ነገር ህጋዊ አወቃቀሩን ጨርሰን ትንሽ 2 ወር ገደማ ፈጀብን እና ስንቋቋም እንዱ አላማችን አሁን በኢትዮጵያ ላይ የሚነዛውን ውሸት እንዴት አድርገን ነው አትሊስት መቋቋም የሚቻለው የሚል ነበር እና ስንቋቋም ፕሬስ ሪሊዝ አውጥተን የሚያነጋግረን ሰው አልነበረም። ስለ ኢትዮጵያ ማወቅ የሚፈልግ ሰው አልነበረም። አሁን እንግዲህ ወደ 60 ቀን ሆነን ስራ ከጀመር ወደ 250 ጆርናሊስቶች እና 80 አውትሌቶች ጋር ግንኙነት መፍጠር ተችሏል። ቲር ዋን የሚባሉት እነዚሁ ኤፒ፣ ሮይተር፣ ሌሎችም እንደዚሁ ቢቢሲ ጋር ግንኙነት መፍጠር ተችሏል እና ፒአሩ በሚመለከት እንግዲህ በተቻለ መጠን ብዙ ፕሬስ ሪሊዞች ወጥተዋል። ብዙ ኮሜንቶች፣ ብዙ ኢትዮጵያውያን አስተባብረን ኢትዮጵያን ቢመለከት የሚሰጡት ሁኔታዎች ላይ ባላንስ የሚያደርግ ሰለር ላይ ታጣኝ የሆነ ሀሳብ የምንችልበት ሁኔታ እንዲፈጠር ችሏል። ይሄ ፒአሩን በሚመለከት ነው። ገቨርንመንት ሪሌሽንስ ወይም ለኢትዮጵያ መሞገትን በሚመለከት ከስራ ከጀመርንበት 2ኛው ሳምንት ከሰኔ ጀምሮ እስካሁን ድረስ 45 የሴኔት እና የኮንግሬስ ተወካዮች ጋር ስብሰባ አድርገናል። እነዛ ስብሰባዎች በጣም ጠቃሚ ሆኖ ነው ያገኘ ናቸው እና ከስብሰባዎቹ በብዛት የተሳካ ከምንለው አንዱ ስራ ለብዙ ጊዜ ሞገት ነው 4-4-5 የሚባለው ብዙ ኢትዮጵያውያን በየአቅጣጫ የተሳተፉበት በጣም በተደራጀም ሁኔታ የተሟገት ነው 4-4-5 የሚለው ኢትዮጵያ ላይ ሳንክሽን ለመጣል ሲያደርጉት የነበረውን ነገር ለጊዜውም ቢሆን እንዲቆም ተደርጓል። 97 የሚባለውን ሴኔት ሪዞሉሽን ሲያሳልፉ እኛ አልተቋቋምንም ነበር። አሁን እሱን ያቋቋሙትን ሴኔተሮች ጋር ሙግት ይዘናል። እሱ ያለፈ ስለሆነ ምንም ማድረግ አይቻልም፣ ግን ያልፏል። ከእሱ ጋር ከእነሱ ሴኔተሮቹ ጋር ንግግር ላይ ያለ ነው። ያ ማለት እንዳልነበረበት እና እንዴት ማስተካከል እንደሚችል ሁለቱ ዋና ዋና ነገሮች ሲሆኑ እንደው አንድ ለመጨመር ያህል አሁን ባለፈው 2-3 ሳምንት ደግሞ ትልቅ ሙግት የያዝነው ይሄ አጓ አፍሪካን ግሮዝ ኤንድ ኦፖርቹኒቲ አክት የሚባለው 100,000 ሰው በኢትዮጵያ ውስጥ በአሁኑ ጊዜ ስርዓተ ቅጥበት ያለ ሁኔታ ሲሆን ይሄኛውን የንግድ ግንኙነት ኢትዮጵያን ከዛ ውስጥ እንድትወጣ በ2022 ከፍተኛ ጥረት እየተደረገ ነው። ይህንን ከሰማን ጊዜ ጀምሮ ከፍተኛ ሙግት ይዘናል። መውጣት እንደሌለባት ይህን ለሚወስነው ወሳኝ ድርጅት በግንቴዙን ያቀረብን ሲሆን አሁን ሁኔታው በጣም ስላሰጋን ወደ 19 የሚሆኑ ድርጅቶች አሉ እዛ ላይ ድምፅ ሊኖራቸው የሚችል በየቀኑ አሁን እየፈለግን ከነሱ መሪዎች ጋር ውይይት እየተደረገ ምንም ለማክሸፍ ሙከራ እያደረግን ነው።
ይህን ጥረት ስታደርጉ በተለይ በኢትዮጵያ ውስጥ ባለው በትግራይ ሁኔታ ላይ ሰብአዊ መብት ጥሰቶች እንደሚፈጸሙ በቅርቡ አምነስቲ ኢንተርናሽናል የሚያወጣው ሪፖርት አለ። ከዚያም በተደጋጋሚ ዓለም አቀፍ የረድኤት ድርጅቶች እንደዚሁ ህዝቡ በረሃብ አደጋ ላይ መሆኑና በትግራይ ከፍተኛ በደል እየተፈጸመ መሆኑን ይገልጻሉ።
ይህን እንግዲህ አምነስቲ ኢንተርናሽናልን አሁን እንደውም ጥሩ እሱን አሁን በተለይ መጨረሻ ላይ ያወጣውን ሪፖርት በሚመለከት በጣም በተጠናከረ ሁኔታ ሌላ ሪፖርት እያዘጋጀን ነው። ይህንኑ አዋቅረን ለሚመለከታቸው ህግ አውጪዎች እዚህ ሀገር እና ኢትዮጵያ ሊጎዱ ይችላሉ ብለን ለምናስባቸው ሰዎች በሙሉ ለማስተላለፍ እያሰብን ነው። በሚቀጥለው ሳምንት እናስተላልፋለን ብለን የምናስበው አምነስቲ ኢንተርናሽናል ያወጣው ያልተመጣጠነ እና እሱን በደንብ አድርገን ልንሞግት ተዘጋጅተናል። በሌላው በአጠቃላይ አቋማችን ምንድን ነው? እኛ ሂውማን ራይትስ የሚባለው ነገር መከበር አለበት። ማንም ሰው መብቱ መከበር አለበት። ኢንዲቪጁዋል ራይትስ መከበር አለበት። ይሄኛውን የጣሰ ሰው ካለ ማንም ሰው ገበር መንግስትም አይሆነ መንግስታዊ ያለን ወርጋ
ኦርጋናይዜሽን በህግ መጠየቅ አለበት እና በአሁኑ ጊዜ የኢትዮጵያ መንግስት አስፈላጊውን ሁሉ ነገር እያደረገ እንደሆነ እናምናለን። የተለያዩ ኦርጋናይዜሽኖች የዓለም አቀፍ ከአፍሪካ ዩኒየን ከዩኤንኤችሲ እንዲሁም ከኢትዮጵያ የተለያዩ ድርጅቶች የተወጣጡ ሰዎች ከሚሊተሪውም በጣም በማይኮራ ሁኔታ ምርምር እያደረጉ ነው እና ይሄ ሁኔታ ባለበት ሁኔታ ነው ያንን ምክንያት በማድረግ ኢትዮጵያ ላይ ሊደረግ የሚደረግ ማንኛውም እቀባ አግባብ እንደሌለው እና መሰረታዊ እንዳልሆነ ነው እየተሟገትን ያለ ነው። ለዚህም በቂ መረጃ አለን። ሰዎች ይስሙ ማይስሙም እኛ መረጃችን እናቀርባለን። ከዛ አልፈንም ወደ ካምፔን ፕላትፎርማችን ስናቋቁም መሰረት እነዚህ ነገሮች ሁሉ ግንዛቤ ውስጥ በማግባት ነጥቦችን ስናቀርብ መስማት ለማይፈልጉ ሰዎች ግን በተደጋጋሚ እነዚህ ነጥቦች እያነሳን መጨቅጨቃችን አይቀርም።
ይህን ቃለ መጠይቅ ካደረግን በኋላ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ኢትዮጵያ ውስጥ ያለው ግጭት እንዲራዘም ሰበብ በሚሆኑ ተጠያቂዎችና ተባባሪዎቻቸው ላይ አዲስ ማዕቀብ ለመጣል የሚያስችል ነው ያሉትን ትዕዛዝ መስከረም 7/2014 መፈረማቸው ይታወሳል። ትዕዛዙ የኢትዮጵያና የኤርትራ መንግስታትን እንዲሁም ህወሓትንና የአማራ ክልላዊ መንግስታትን በተጠያቂነት መያዝ እንዲችል ለዩናይትድ ስቴትስ የገንዘብ ሚኒስቴር አስፈላጊ ያሉትን ስልጣን የሚሰጠው እንደሆነ ፕሬዝደንቱ አስታውቀዋል። በሌላም በኩል የተባበሩት መንግስታት ድርጅት ጠቅላላ ጉባኤ እየተካሄደ ባለበት በአሁኑ ወቅት 30 ድርጅቶች በኢትዮጵያ ትግራይ ክልል ግጭቱና ረሃቡን ለማስቆም በአስቸኳይ እርምጃ እንዲወሰድ የሚጠይቅ ግልጽ ደብዳቤ በዚህ ሳምንት ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬጅና ለጸጥታው ምክር ቤት አባል አገሮች ቋሚ ተወካዮች መላካቸውን Refugees International የተባለው ድርጅት ባወጣው መግለጫ አስታውቋል። አቶ መስፍን ተገኑ ስለ ኢትዮፓክ ስለሰጡን ማብራሪያ እናመሰግናለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ለዕለቱ ወዲያስ ነው የመጨረሻ ዝግጅታችን እናልፋለን። የኢትዮጵያ ዘመናዊ የአእምሮ ሕክምና ማዕከል የሆነው አማኑኤል የአእምሮ ጤና ሆስፒታል ከግማሽ ምዕተ ዓመት በላይ በሀገሪቱ አገልግሎት እየሰጠ ይገኛል። ይሁንና በሀገሪቱ ከአእምሮ ጤና ጋር ተያይዞ ያለው እውቀት ባለመዳበሩ ስለ ሕክምናውም ሆነ ስለ ሆስፒታሉ ሰፊ የሆነ አሉታዊ አመለካከት አለ። ይህንን የተገነዘቡት የሆስፒታሉ የአእምሮ ሕክምና ስፔሻሊስት ዶክተር ዮናስ ላቀው የአማኑኤል ሆስፒታል ታሪኮች የሚል መጽሐፍ ለገበያ አቅርበዋል። ዶክተር ዮናስ ላቀው ታዲያ ብዙ ሰዎች በአማኑኤል የአእምሮ ሆስፒታል ታክመው ከዳኑ በኋላ እዛ መታከማቸውን መናገር ይፈራሉ ይላል። ኤደን ገረመውን ያነጋገረቻቸው ዶክተር ዮናስ ስለ አእምሮ ጤና ግንዛቤ ከሚያስረዱበት ውይይቱ ይጀምራል።
ለአማኑኤል ሆስፒታል የሚነገሩት ነገሮች ብዙ ጊዜ ተደጋጋሚ፣ ብዙ ጊዜ ደግሞ የተሳሳቱ ነው ሰዎች የሚያስቧቸው ነገሮች። ለምሳሌ አማኑኤል ሆስፒታል ሲባል ሰዎች የሚመጣላቸው በቃ የመጨረሻው ነገር እንደሆነ፣ ከዛ በኋላ ብዙም ሕክምናውም ያና ያለው እንደማያመጣ፣ ታካሚዎቹ ራሳቸውን በቃ የሳቱ ሰዎች እንደሚገቡ እዛም ሰብሱ ሳሳቱ ያማቸል እንዴ ምናምን ይባል። ስለዚህ በእውነትም ምንድን ነው የሚካሄደው የሚለውም ብዙ ሰው አያውቅም አማኑኤል። ስለዚህ እነዚህ አጣጥር ታሪኮች የተለያዩ የህይወት መንገድ ላይ ያሉ ሰዎች እንዴት አማኑኤል እንደሚመጡ፣ ከዛ በኋላ እዛ የምንሰራ ሰዎችም ምንድን ነው የምንሰራው የሚለውን፣ የአእምሮ ህመም ሲባል ደግሞ ምን አይነት መገለጫዎች አሉት። ብዙ ሰው ይመስለው መንገድ ላይ ቆሞ ልብሱን ጨርቁን ጥሎ የሚባለው ማለት ነው። ከዛ ጨርቅ መጣል ብቻ ሳይሆን ጭራሽ መኪና ሲመጣም ሳይሸሽ ከቆመ ነው እንደ አእምሮ ህመም የሚወስድ። ይሄ እንግዲህ በጣም ከ300 አይነት በላይ አእምሮ ህመሞች ላይ ያሉት ከዛ ውስጥ ምናልባት አንድ ከመቶ ወይም ከዛ ያነሰ ቁጥር የሚይዝ ነው። ሌላው ዝንቅ ብለው ስራ ቦታ የሚሄዱ ሰዎች፣ ዳር ያላቸው ሰዎች፣ ምናልባትም እየታቁ ከሰዎች ጋር የሚያሳልፉ ሰዎች ሊሆኑ ይችላሉ የአእምሮ ህመም ችግር ውስጥ የሚያልፉ። ስለዚህ የተለያዩ ሰዎች ሊሆኑ እንደሚችሉ ልቦለዳዊ በሆኑ ገጸ ባህሪያት የሚያሳይ መጽሐፍ ነው። ከመሀል አልፎ አልፎ ደግሞ እውነተኛ ታሪኮችም አሉ።
በጣም ብዙ አሉታዊ ሀሳቦች እንዳሉ ጠቅሰዋል እና እስቲ እንዴት እነዚህ አይነት አሉታዊ ሀሳቦች ሊዳብሩ እንደቻሉ ከምሳሌ ጋር እያይዘው ይንገሩን።
ለአእምሮ ህመም ብዙ ግንዛቤ ሀገራችንም ሆነ በዓለም አቀፍ ደረጃ መጀመሪያ በቁጥር አነስተኛ ስትሆኝ ሰዎች ያላቸው መረዳትም የተለያየ ነው። የትኛውም ቦታ ላይ በቁጥር አነስ ስትይ ይሄ የማካተት እና ብዝሃነት የሚባለው ዝም ብሎ ከማውራት ባለፈ ሰዎች የሚያስቡበት ጉዳይ አለ። የአእምሮ በምልን ስንወስድ በቁጥር አነስ ስለሚሉ የተለያዩ መንፈሳዊ ነገሮች ከእርግማን ወዘተ ጋር ሰዎች ያያይዙ እና ነገሩን ጠጋ ብሎ ለመረዳት ከመሞከር ከዛ ደግሞ የአእምሮ ህመም ውስጥ ያሉ ሰዎችን እንዲመቻቸው በስራ ቦታ እንዲካተቱ ከማድረግ የተለያዩ ሰዎች የተለያዩ ነገሮች ስለሚያንሱ እነሱን ለማካተት ጥረት አይደረግም። ሌላኛው እንግዲህ ከጥን ካምፓው ጋር በተወሰነ መልኩ ይያዛል። ከክፉ መንፈስ መያዝ አድርገው ወደሱቁታት እርግማን ጋር ስቁታት ወዘተ እነዚህ ሰዎች ጠጋ ብለው እንዳይረዳቸው ያደርጋል። አንዳንድ ደግሞ አሁን በአማኔ ደስታት ላይ የሚቀለዱ ቀልዶች አሉ፣ የሚወሩ ሳፋቱ ወሬዎች አሉ። ብዙ ሰው ለምሳሌ ስለአማኔ ሆስፒታል ታሞ የዳነ ሰው አቅም ግን ብዙ ቀልዶች ያውቃል። አካሜ ስኪዎች በጠይቀው እንደዚሁ ነው ወዘተ ሚባል እነዚህ ነገሮች እንግዲህ በማህበረሰቡ ከፍተኛ የሆነ ማቅለልና መድሎ እንዲደርስ አድርጓል። በኢትዮጵያ ሰዎች ሁሉ ሕክምና ሄዱ። በጣም በቀላሉ የሚታከሙ ህመሞች ሰዎች እንዳይሄዱ አድርጓቸዋል። ሁለተኛውና በጣም መሰረታዊ ነገር ደግሞ የአእምሮ ሕክምና አገልግሎት በሀገራችን ያለው ጥራት ያለው አይደለም፣ ተደራሽ አይደለም። ይህም ሁለተኛው ነገር ነው። ስለዚህ ግንዛቤው ሲሰፋ ሰዎችም ደግሞ የአእምሮ ሕክምና ለሻው ሕክምና ማግኘት መብቴ ነው ብሎ ሲጠይቁ ሕክምናው ጥራት ያለ ይሆናል።
ብዙ ጊዜ አማኑኤል ሆስፒታል የሚገባ ሰው በጣም እንደባሰበት እንዲሁም ደግሞ ተመልሶ እንደማይወጣ ቅድም እርሱ እንዳሉት ጨርቁን ጣለ እንደሚባል ተደርጎ ነው የሚወሰደውና ያ አመለካከት እንዴት ነው ሊመጣ የቻለው? ከምን የመነጨ ነው ይላል?
አንደኛው ነገር እንግዲህ አብዛኛው ዝምተኛው ብዙሃን አለ ጥሩ ተሰኝት ይቆጣል። ያምሮ ህክምና ውጤቱ ከሌሎች ህክምና ጋር ተነጻጻሪ ነው። ለምሳሌ የቀዶ ጥገና ህክምና ብትወስጂ በጣም ብዙ ቀዶ ጥገናዎች የተሳኩ ናቸው። አንዳንድ ቀዶ ጥገናዎች ደግሞ ከባድ ሊሆኑ ይችላሉ እና ውጤቱም እንደሚጠበቀው ላይሆን ይችላል። አንዳንድ ጊዜ በህክምናው ሂደት ውስጥ የሚያጋጥሙ ጥሩ ያልሆኑ ነገሮችም ሊከሰት ይችላል እና የህክምናውን አገልግሎት አግኝተው ለውጥ ያገኙ ሰዎች ማህበረሰቡ ማግለል ስለሚያነስባቸው እኔ እኮ የአማኑኤል ሆስፒታል ታክሜ ትምህርቴን ጨረስኩኝ ረሳኝ ብለው አያወሩም። ዝም ነው የሚሉ። ስለዚህ አጠገብሻ ያለው ሰው ታክሞ ህክምና በጣም ረስቶ ትምህርቱን እንዲጨርስ አድርጎት ሊሆን ይችላል። ወይም ሌላ ሰው ስራ ላይ በድርጎ ስራ አቋርጭ የነበረ በህመም ምክንያት አሁን አማኑኤል ታክሜ ደህና ሆኜ በጣም ደው ቢዝነስ ተስፋፋ ብለው አይነግርሽም።
ይሄ የሚሆነው ለምንድን ነው? ለምንድን ነው ሰዎች የማይናገሩት? ዳንኩ አማኑኤል ገብቼ የማይሉት
ታርጋ ይለጠፍ ይሻል አማኑኤል ሆስፒታል ገብቼ ነው የወጣው ስትይ ሰዎች መጀመሪያ እንደው ከንፈራቸውን ይመጡልሻል። ከዛ በኋላ ግን የተፈርሰውም ለምሳሌ ቢጫ ሹራ ባርገሽ ብትይዚ ወይ እሱ ድሮም አማኑኤል ነው ይልሻል። ምንም አይገናኙ ነገሮች ማለት ነው። ስራ ቦታ ስትይዚ የአማኑኤል የህክምና ሰፈት ጊዜ ስትይዚ መጀመሪያ ካንተሩም ይመጥልሻል ባልደረባሽ ወይም ማለት ነው። በሚቀጥለው ሳምንት የሆነ አዲስ ሀሳብ ወይም ስብሰባ ላይ የተለየ ሀሳብ ተነዝሪ ቁጥሮ አማኑኤል ታርጋው ዲያም ሰዎች ከተግባር ስላየ ወጥቶ ለመናገር ከዳቸው ትዳር አጋር ማያገኙ ይወጣል። አንዳንድ ቦታዎች ላይ አማኑኤል ይታከማል፣ ስለዚህ ማግባት አትችሉም ተብለው መገለል የደረሰባቸው ሰዎች አሉ። በጣም ፍሬ ሰደደ ማግለልና መጥሎሳለ ሰዎች ለምሳሌ ሌላ ታሞ ያለ ሰው ላይ ሲጨለጭ ጃዥሽ እኔ ወንድሜ ታሞ አልደስ ለምናገር አትደርስ ማለች። ይህ ደግሞ ወደ መፍትሄ እየወሰደ ነው። አሁንም በጣም በሚያሳዝን ሁኔታ ብዙ ሰዎች ታስረዋል። አንድ ገጠር ናምታ አዲስ አበባ ከተማው ሌላኛው ሰዎች ቶሎ ሲመጡ በጣም ውጤቱ የሚያስደስት ነው። የአእምሮ ሕክምና ቆይተው አመታት ወራት ቆይተው ከመጡ በኋላ ግን የምናደርግላቸው ከምና ያን ያለው ምንም እዛው ጊዜም ለውጥ የለውም። ለውጥ ያላገኘ ሰዎች በቃ በጣም ድምጻቸውን ከፍ አድርገው ነው የሚናገሩት እና ብዙሀን ሊመስሉን ይችላል።
እሺ ወደ መጽሐፉ እንመለስ እና መጽሐፍ ውስጥ ያሉት ገጸ ባህሪያት በዋናነት ምን እንዲያስተላልፉ ነው የተፈለገው?
መጽሐፉ ላይ እንዲታወቅ የፈለግኩት የአእምሮ ህመም የምንለው ነገር የሆነ ልታውልቁ መንገድ ላይ መሄድ አይደለም። የተለያየ ስራ መስክ ላይ ልንሆን እንችላለን። የተለያየ እድሜ ደረጃ ላይ ልንሆን እንችላለን። የተለያየ ብሔር ልንሆን እንችላለን። ብዙ እሱ ልዩነት አይታት ከዛ ባሻገር ደግሞ ቁጥር ሳይሆን ሰው ነው የአእምሮ ህመም። ምክንያቱም 27% ሲባል ሰምተናል ሁላችንም። 27% ቁጥር ነው፣ ብዙ ትርጉም ያለው ነገር አይደለም። ግን የአእምሮ ህመም ስንል እያንዳንዱ ሰው ቤተሰብ አለው። እሱ ሳይተኛ ሲቀር አንድ ሰው ቤተሰቡ ውስጥ ምን ውስጥ ያልፋል? ሰዎች አማኑኤል ሆስፒታል ለመምጣት ምን ያህል ነው የሚንገላት? ስራቸው ለምን አልተጽዕኖአለሁ? ትዳር ለምን ተጽዕኖአለሁ? የሕክምና አገልግሎት ለምን ተጽዕኖአለሁ? እስከ የት ድረስ ዋጋ ሊያስከፍል ይችላል? በዛ ባሻገር ደግሞ ጎን ለጎን ሰዎች ምን ያህል ጠንካራ ናቸው? ምን ያህል ጽኑ ናቸው? ምን ያህል ከመውደቅ ይነሳል? ሰዎች ቤተሰባቸው ሲሉ ምን ያህል ዋጋ ይከፍላል የሚያሳይ ነገር ነው። ስለዚህ
እሺ ዶክተር ዮናስ ላቀው ከአሜሪካ ድምጽ ጋር ለነበረው ቆይታ እኔም እጅግ አመሰግናለሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሲሆን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም በደህና ደሩ።